ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 29 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ለዜናው ቆንጅት ታየ አብራኛለች። የኢራን የዛሬ ድብደባ ያደረሰው ጉዳት እንደሌለ ፕሬዚደንት ትራምፕ አስታወቁ።
We suffered no casualties. All of our soldiers are safe.
ምንም የሰው ጉዳት አልደረሰብንም። ወታደሮቻችን ሁሉ ደህና ናቸው። በወታደራዊ መደቡ ላይ የደረሰው እጅግ አነስተኛ ጉዳት ነው። ታላቆቹ የአሜሪካ ኃይሎች ለምንም ዝግጁ ናቸው። ኢራን የተሳሳተች ይመስላል። ጉዳዩ ለሚመለከታቸው ወገኖች ሁሉ ደግሞ ይህ መልካም ነው፣ ለዓለምም በጎ ነው።
ከጀነራል ቃሲም ሱሌማኒ ግድያ ጋር ተያይዞ ኢራን ለሰጠችው አጸፋና በአሁኑ ጊዜ በዓለም ዙሪያ ስላለው ሁኔታ ዝርዝር ያለ ዘገባ በአብይ ርዕስ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮም በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ አርዕስተ ዜናውን ቆንጅት ታሰማናለች።
ሶማሊያ ዋና ከተማ ሞቃዲሾ ውስጥ የቦምብ ፍንዳታ ደረሰ። ቢያንስ አራት ሰው ተገሏል። አልሸባብ ኃላፊው እኔ ነኝ ብሏል። ዩናይትድ ስቴትስ በደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ላይ ማዕቀብ ደንግጋለች። ኢራን ያደረሰችው የሚሳይል ጥቃት በአሜሪካውያን ላይ ያደረሰው አንዳችም ጉዳት የለም ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ፣ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ብርሃን ኃይሉ ስርጭቱን ትመራለች። ለሰዓቱ ዋና ዋና የዓለም ዜና ወደ ቆንጂት ልመልሳችሁ።
ዛሬ ሶማሊያ ዋና ከተማ ሞቃዲሾ መሃል መኪና ላይ በተጠመደ አጥፍቶ ጠፊ ቦምብ ቢያንስ አራት ሰዎች ተገለዋል። ሌሎች 15 ሰዎች ደግሞ መቁሰላቸውን እማኞችና የሕክምና አገልግሎት ሰራተኞች አስታውቀዋል። ፍንዳታው የደረሰው ሳይዲካ የሚባል የመንገድ መጋጠሚያ ላይ ተሽከርካሪዎች በተኮለኮሉበት ወቅት መሆኑ ነው የተገለጸው። መስቀለኛው መንገድ ከሀገሪቱ ፓርላማና ከቤተ መንግስቱ አቅራቢያ እንደሆነም ተጠቁሟል። የሶማሊያው ታጣቂ ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊ እኔ ነኝ ብሏል። የሞቃዲሾ የአምቡላንስ አገልግሎት ሶስት ሰዎች መሞታቸውን አረጋግጧል። አንዷ የሴቶችና የሰብአዊ መብቶች ሚኒስቴር ባለስልጣን እንደሆኑ ነው የተገለጸው። ከ12 ቀናት በፊትም እንዲሁ ሞቃዲሾ መግቢያ ኬላ ላይ በጭነት መኪና ላይ የተጠመደ ቦምብ ከ80 በላይ ሰዎች እንደገደለ የሚዘነጋ አይደለም። በዚህ ሳምንትም አልሸባብ የዩናይትድ ስቴትስ ወታደራዊ አባላት የሚገለገሉበት ሶስት አሜሪካውያን ገሏል። ዩናይትድ ስቴትስ በደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ዴንግ ጋይ ላይ ማዕቀቦች ደንግጋለች። በምን የተነሳ? ከባድ የሰብአዊ መብት ጥሰት ፈጽመዋል፣ የሰላም ሂደቱን ለማሰናከል በመሞከር ወንጅላቸዋለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀቦችን የሚመለከተው ክፍል ዛሬ ባወጣው መግለጫ ዴንግ የፕሬዚደንቱ ሳልቫኪር ተቀናቃኝ የሆነው ቡድን የሱዳን ሕዝብ ነጻ አውጪ ንቅናቄ ለመከፋፈልና በመካከሉም ጥርጣሬ ለመዝራት ሲንቀሳቀሱ ቆይተዋል ብሏቸዋል። በአድራጎታቸው የደቡብ ሱዳኑ ጦርነት እንዲራዘምና የሰላምና የመልሶ እርቁ ጥረት እንዲሰናከል አድርገዋል ብሏቸዋል። በሪፖርቶች መሰረት የፕሬዚደንት ኪርን መንግስት ለማጠናከርና ተፎካካሪዎቻቸውን ለማሸማቀቅ የሰብአዊ መብት ጠበቃ ሳሙኤል ዶንግ እና የኤስፒኤልኤምአይኦ አባሉ አግሬ ኢድሪ እንዲገደሉ ያደረጉና ያዘዙ ዴንግ ናቸው ሲልም መግለጫው አመልክቷል። የተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የጦር ኃይል አባላት በሚጠቀሙባቸው ሁለት የኢራቅ የአየር ኃይል ሰፈሮች ላይ ኢራን ያደረሰቻቸው የሚሳይል ጥቃቶች አንድም አሜሪካዊ ላይ ጉዳት አልደረሰም፣ በንብረትም ላይ ቢሆን የደረሰው አነስተኛ ጉዳት ነው ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ትራምፕ ዛሬ ከጥቂት ጊዜ በፊት በዋይት ሀውስ በሰጡት መግለጫ ሚሳይል ጥቃቱን እንደሚደርስ በቂ ማስጠንቀቂያ ነበር ብለዋል። ፕሬዚደንቱ ዩናይትድ ስቴትስ አሁን ኢራን ኒውክሌር የጦር መሳሪያ እንድትሰራ ፈጽሞ አትፈቅድም ሲሉም አክለዋል። ለኢራን ህዝብና መሪዎቹ በቀጥታ ባስተላለፉት መልእክት የሚገባችሁ ታላቅ የወደፊት መጻኢ እድል እንዲኖራችሁ ነው የምንፈልገው፣ በአገር ውስጥም በብልጽግና እንድትኖሩ ከዓለም ሀገሮችም ጋር በመግባባት እንድትኖሩ እንሻለን። ዩናይትድ ስቴትስ ሰላምን የሚወድን ሁሉ በሰላም ታቅፋለች ሲሉ ፕሬዝደንቱ ተናግረዋል። በአብይ ርዕስ ዝርዝሩን ይዘን እንመለሳለን። ዛሬ ረቡዕ ማለዳ ከኢራን ዋና ከተማ ከቴህራን እንደተነሳ ከጥቂት ደቂቃዎች በኋላ በተከሰከሰው የዩክሬን አየር መንገድ ጀት በውስጡ የነበሩት 176 ሰዎች በሙሉ አልቀዋል። ባለስልጣናት የአደጋው መነሾ ምን እንደሆነ ለማወቅ ምርመራ ጀምረዋል። ከቴህራን ወጣ ብሎ ባለ የእርሻ አካባቢ ከወደቀው ቦይንግ 737 አውሮፕላን የበረራ መረጃና ድምጽ መዝጋቢዎች ሁለቱም መገኘታቸውን የሀገሪቱ ባለስልጣናት አስታውቀዋል። አውሮፕላኑ እየተቃጠለ ወርዶ የተከሰከሰው ኢራን ባለፈው ሳምንት በዩናይትድ ስቴትስ የአየር ጥቃት የኩድስ ኃይሎቿ አዛዥ ቃሲም ሱሌማኒ ላይ የተፈጸመውን ግድያ ለመበቀል ኢራቅ ውስጥ በሚገኙ የአየር ኃይል ሰፈሮች ላይ ተወንጫፊ ሚሳይሎች በተኮሰች በጥቂት ሰዓታት ውስጥ መሆኑ ነው የተስተዋለው። በዋሽንግተንና በቴህራን መካከል ያለው ውጥረት በአደጋው ሚና ያለው ለመሆኑ ግን አንዳችም ምልክት እንደሌለ ተገልጿል። በዩክሬኑ ዓለም አቀፍ አየር መንገድ ላይ ሕይወት የጠፋበት አደጋ ሲደርስ ይህ የመጀመሪያ እንደሆነ ተመልክቷል። ሰኞ ዕለት መደበኛ ጥገና የተካሄደለት አውሮፕላን የተከሰከሰው በቴክኒካዊ ብልሽት ነው ብለው እንደሚጠረጥሩ ነው የኢራን ባለስልጣናት የተናገሩት። መጀመሪያ ላይ በኢራኑ አስተያየት ተስማምተው የነበሩት የዩክሬን ባለስልጣናት ቆየት ብለው ግን ምርመራው ሳይጠናቀቅ አስተያየት ለመስጠት አንፈልግም ማለታቸው ተዘግቧል። ቴህራን የሚገኘው የዩክሬን ኤምባሲ አውሮፕላኑ የተከሰከሰው በሽብር አድራጎት እንዳልሆነ የሚገልጽ መግለጫ አውጥቶ ነበረ፣ በኋላ ግን አንስቶታል። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ በግምት ያልተረጋገጠ ወሬ ከማናፈስ እንቆጠብ ሲሉ ህዝቡን ተማጽነዋል። የአሁኑ አደጋ መነሾ ምርመራ ድምዳሜው ምንም ይሁን ምን ዩክሬን ውስጥ ያሉ የህዝብ ማመላለሻ አውሮፕላኖች በሙሉ የቴክኒካዊ ደህንነት ፍተሻ እንዲከናወንላቸውም ፕሬዝደንቱ አዘዋል። ወደ ዩክሬን ዋና ከተማ ኪየቭ በመብረር ላይ የነበረው አውሮፕላን ከሁለቱ ሞተሮቹ አንዱ ላይ የመቃጠል ምልክት እንደነበረውና አብራሪው ሊቆጣጠረው እንዳልቻለ የኢራን የትራንስፖርት ሚኒስቴር ባወጣው መግለጫ አስታውቋል። ከተሳፋሪዎቹ መካከል 82 ኢራናውያን፣ 63 ካናዳውያን እንዲሁም የዩክሬን የአፍጋኒስታንና የስዊድን ዜጎች እንደነበሩበት ነው የተጠቆመው። አውስትራሊያውያን በመጪው የበጋ ወቅት ብዙ አካባቢዎችን ሊያዳርስ ለሚችል የሰደድ እሳት ራሳቸውን ማዘጋጀት አለባቸው ሲል የዓለም የሜትሮሎጂ ድርጅት አስጠንቅቋል። ከአሁን ቀደም ታይቶ በማያውቅ ደረጃ ለተከሰተው የአየር ግለትና ያልተቋረጠ ድርቅ የአየር ንብረት ለውጡ ምክንያት ነው ብሏል ድርጅቱ። የዓለም የሜትሮሎጂ ድርጅት ቃል አቀባይ ክሌር ኔሊስ በተፈጥሮአዊ ሁናቴ ምክንያት የሚከሰቱ የአየር ንብረት የመቀያየር ሁኔታዎች ለእነዚህ ካሁን ቀደም ያልታዩ ለውጦች ሚና የተጫወቱ ናቸው ሲሉ አስረድተዋል። ሌላው ደግሞ የህንድ ውቅያኖስ ክስተት መሆኑንና ባለፈው ዓመት እጅግ በጠንካራ ሁኔታ እንደተከሰተ ነበረ ያስረዱት።
አመሰግናለሁ ቆንጂት ለዜናው። ለተጨማሪ ዜናዎችና ለአጋማሽ ሰዓት እንዲሁም ለማጠቃለያ ዜና ደግሞ ትመለሳለች ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ከምሽቱ ዝግጅቶቻችን መካከል ወጣቶችን ማብቃት እንነጋገራለን።
ስራ አጥነት የአህጉራዊ ችግር ነው። የወጣቶችን ሳሚ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣትና የተለያዩ አፍሪካ ሀገራት ወጣቶች ይለያል።
ወጣት ቢታንያ ሉሉን በምሽቱ የሴቶችና ቤተሰብ ክፍለ ጊዜ ይዘናታል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢራን ዩናይትድ ስቴትስ ወታደሮች በሚገኙባቸው የኢራቅ የጦር መደቦች ላይ የሚሳይል ጥቃት ካደረሰች በኋላ ዛሬ ረፋድ ላይ ከዋይት ሃውስ የተናገሩት ፕሬዚደንት ዶናልድ ትራምፕ አንደበታቸው በአመዛኙ የተለሳለሰ ነበር። የጦር ኃይላቸውን ጥንካሬና የሀገራቸውን ምጣኔ ሀብት ግዝፈት በአጽንኦት በተናገሩበት ለዘጠኝ ደቂቃዎች የዘለቀ ንግግራቸው በከርሰ ምድር ዘይትና በጋዝ ምርት ከየትኛውም የዓለም ሀገር የቀደምን በመሆናችን ስለዚህ ጉዳይ መካከለኛው ምስራቅ እምብዛም አያሰጋንም ብለዋል ፕሬዚደንቱ። የዛሬው የኢራን ጥቃት ያደረሰው የከበደ ጉዳት እንደሌለም ተናግረዋል።
ኢራናውያኑ የተነጣጠረ ኢላማዎቻቸውን በትክክል ለመምታት የምድር ለምድር ተምዘግዛጊ ሚሳይሎችን የመረጡ ይመስላል። አጸፋ ለመስጠት የሞከሩ ቢሆንም ያንን መፈጸም የፈለጉት በእጅ አዙር በሚደግፏቸው ሚሊሻዎች በኩል፣ ነገር ግን በበላይ መሪያቸው አሊ ሐሚኒና በጦር አዛዦቻቸው ቁጥጥር እንዲሆን ነው። የሚደረገው ሁሉ ከእጃቸው እንዲወጣ አለመፈለጋቸው ግልጽ ነው።
ፕሬዚደንት ትራምፕ ኢራኑ ጥቃት የሰጡትን የዋይት ሃውስ የዛሬ ንግግራቸውን ምላሽ ቀጥሎ እንስማ።
Iran has stepped up its destabilizing activities in the region, whether it was targeting dissidents in Europe or hijacking
ኢራን እየሸሹ የወጡ ዜጎቿን አውሮፓ ውስጥ ለማሳደድ የሚሆን ሲቪል መርከቦችን በመጥለፍ ኢራን በአካባቢው የረብሻ እንቅስቃሴዎችን አጠናክራለች። ይህ የማበጥ ጠባይ ደግሞ ኃይ ሳይባል ሊቀጥል አይችልም።
ምንም የሰው ጉዳት አልደረሰብንም ብለዋል ፕሬዚደንት ትራምፕ። ወታደሮቻችን ሁሉ ደህና ናቸው። በወታደራዊ መደቡ ላይ የደረሰውም እጅግ አነስተኛ ጉዳት ነው ያሉት ፕሬዚደንት ትራምፕ።
We suffered no casualties. All of our soldiers are safe.
ምንም የሰው ጉዳት አልደረሰብንም። ወታደሮቻችን ሁሉ ደህና ናቸው። በወታደራዊ መደቡ ላይ የደረሰውም እጅግ አነስተኛ ጉዳት ነው። ታላቆቹ የአሜሪካ ኃይሎች ለምንም ዝግጁ ናቸው። ኢራን የተሳሳተች ይመስላል። ጉዳዩ ለሚመለከታቸው ወገኖች ሁሉ ደግሞ ይህ መልካም ነው፣ ለዓለምም በጎ ነው።
አንዳችም የአሜሪካም የኢራቅም ሕይወት ያልጠፋው አስፈላጊ ጥንቃቄ ቀድሞ በመደረጉና ወታደሮቹም ከዚያ እንዲርቁ በመደረጉ የማስጠንቀቂያው ሥርዓትም በአግባቡ በመሥራቱ መሆኑን ተናግረዋል ፕሬዚደንት ትራምፕ። ቴህራን እመታለሁ እንዳለችው አድርገዋለች። ባለፈው አርብ ስለተገደሉባት የልዩ ጦር አዛዧ ግድያ አጸፋ እንዲሆን በሚል ኢራቅ ውስጥ የሚገኙ ሁለት የአየር መደቦችን ዛሬ ማለዳ ላይ በሚሳይል ደብድባለች። መደቦቹ ወትሮ የዩናይትድ ስቴትስ ወታደሮች የሰፈሩባቸው ናቸው። ትልቁ አልአሳድ የጦር መደብ የሚገኘው ከዋና ከተማይቱ ባግዳድ በስተ ምዕራብ 60 ኪሎ ሜትር ርቀት ላይ ነው። ሌላው ደግሞ በከፊል ራስ ገዝ ኩርዲስታን ውስጥ የሚገኘው የኢርቢል አየር መደብ ነው። ኢራን ከጀነራል ቃሲም ሱሌማኒ አስከሬን ቀብር መልስ ወደ ሁለቱም መደቦች ነው ሚሳይሎቹን የተኮሰችው። ደርሷል የሚባል ጥቃት እስከ ረፋዱ ድረስ ሲገመገም እንደሆነ ቆይቷል። ኢራናውያኑ ግን ያንን ያደረጉት ሆን ብለው ይሆን?
It appears as though the Iranians chose to respond
አሞቻቸውን በትክክል ለመምታት የምድር ለምድር ተምዘግዛጊ ሚሳይሎችን የመረጡ ይመስላል። አጸፋ ለመስጠት የሞከሩ ቢሆንም ያንን መፈጸም የፈለጉት በእጅ አዙር በሚደግፏቸው ሚሊሻዎች በኩል፣ ነገር ግን በበላይ መሪያቸው አሊ ሐሚኒና በጦር አዛዦቻቸው ቁጥጥር እንዲሆን ነው። የሚደረገው ሁሉ ከእጃቸው እንዲወጣ አለመፈለጋቸው ግልጽ ነው።
ባልደረባዬ ሪቻርድ ግሪን ያነጋገራቸው የአትላንቲክ ካውንስል ባልደረባው ታመስ ዋሪክ ትንታኔና ድምዳሜን ነው የሰማችሁት። በሁለቱ የኢራቅ የጦር መደቦች ላይ የተፈጸመው ድብደባ አሜሪካ ለፈጸመችው ግድያና ጥቃት ተመጣጣኝ አጸፋ ነው ብለው እንደሚያምኑ የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ዛሬ በትዊተር ተናግረዋል። የኢራን የበላይ መሪ አያቶላ ኻሜኒ ግን የዛሬውን ጥቃት ለአሜሪካ ገና ጥፊ ነው ብለውታል። ብልሹ ሲሉ የጠሩት የአሜሪካ በአካባቢው መገኘት ማብቃት አለበት ሲሉም ዝተዋል። ፕሬዚደንት ትራምፕ በዛሬው የዋይት ሃውስ ንግግራቸው ባለፈው አርብ በእኔ ትዕዛዝ ተወግደዋል ያሏቸው ሱሌማኒ ለብዙ የሽብር ጥቃቶች ተጠያቂ እንደሆኑ መናገራቸውን የዋይት ሃውስ ሪፖርተራችን ስቲቭ ሄርማን ዘግቧል። አውሮፓውያኑ የዛሬውን የኢራን ጥቃት ለማውገዝ ጊዜ አላባከኑም። እንግሊዝ እንዲያውም እንዲህ አይነት የግዴለሽነትና አደገኛ አድራጎት እንዳይደገም ስትል አስጠንቅቃለች። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ በምህጻር ኢራቅ ውስጥ የነበረውን የልምምድና ሥልጠና መርሃ ግብሩን ማቋረጡንና ብዙዎቹም አጋር የሆኑ የአውሮፓ መንግሥታት በፋርስ ባሕረ ሰላጤ አካባቢ አዲስ ጦርነት ሊቀጣጠል ይችላል በሚል ስጋት ወታደሮቻቸውን ከኢራቅ ለማራቅ ወስነዋል። ከዛሬ ማለዳው የኢራን የሚሳይል ድብደባ በኋላ እንግሊዝ ወታደሮቿን ቆጥራ ሁሉም ደህና መሆናቸውን ማረጋገጧን ሄንሪ ሪጅዌል ከለንደን ዘግቧል። በርከት ያሉ ሄሊኮፕተሮችንም በተጠንቀቅ አቁማለች እዚያው ኢራቅ ውስጥ። የመከላከያ ሚኒስትሯ ቤን ዋላስም ዛሬ ለንደን ላይ በሰጡት ቃል ዩናይትድ ስቴትስ ራሷን የመከላከል መብት አላት ብለዋል።
Iran has stepped up its destabilizing activities in the region. Whether it was targeting dissidents in Europe or hijacking
Iran yeshashu yottu zegochwan Europa ust lemasadedim ihun civil merkebochin bemetlef Iran bakkababiu yerabshan qisqasiyochin attanakrallech. Yih yemabet tabay degmu haysay bal liqetla ichilim.
Engliz, Fransayna German bawottut yegara meglecha ሁሉም ወገኖች ነገር ከመቃጣጥልና ከመራገብ እንዲቆጠቡ ጥሪ አስተላልፈዋል። ለእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ይህ ሁኔታ የመጀመሪያው ዓለም አቀፍ ፈተና ነው። የሁለቱም ወገኖች አቋም ምን ያህል የከበደ እንደሆነ የቀድሞ የእንግሊዝ ጦር ጠቅላይ ኤታማዦር ሹም ሪቻርድ ዳናት ያብራራሉ።
Trying to be a bit of a bridge between the United States policy of confrontation and trying to keep the European three
በዩናይትድ ስቴትስ የግጭት ፖሊሲና በአውሮፓው ስሉስ በፈረንሳይ በጀርመንና በእኛ ዘንድ ያለውን ንግግሮችን አጠናክሮ በመያዝ ፍላጎት መካከል ያለውን ሁኔታ ለማቻቻልና ለማስታረቅ መጣር እጅግ የከበደ ሚዛን ለማስጠበቅ የመጣር ፈተና ነው።
ምንም እንኳን የጀነራል ሱሌማኒን መገደል ተከትሎ ለ2015 ዓመተ ምህረቱ የኒኩሌር መርሃ ግብር ስምምነት ሙሉ በሙሉ እንደማትገዛ ቴህራን በይፋ ብታሳውቅም አውሮፓውያኑ ግን ገና ተስፋ ለመቁረጣቸውን የአትላንቲክ ካውንስል ተንታኝ ሄሊ ዳግሬስ ለቪኦኤ ተናግረዋል።
In my view, I don't think the deal is dead until there's an escalation that leads to war.
ሊገለው የሚችል ጦርነት ካልተነሳ ድረስ የኒውክሌር ስምምነቱ የሞት አይመስለኝም።
የኔቶ ዋና ጸሐፊ የንስ ስቶልተንበርግም ይህንን የጦርነት ወሬ አብዝተው ከሚጠሉት መካከል መሆናቸውን እየተናገሩ ነው።
A new conflict would be in no one's interest.
በሌላ በኩል ደግሞ ሩሲያና ቻይና የሱሌማኒን ግድያ አውግዘዋል። እንዲያውም የሩሲያው ፕሬዚደንት ቭላዲሚር ፑቲን የኢራን የቅርብ የሆኑትን የሶሪያውን አቻቸውን ባሻር አላሳድን ደማስቆ ድረስ ሄደው ጎብኝተዋል። መካከለኛው ምስራቅ ውስጥ በተለያዩ አካባቢዎች የተቀሰቀሰው ቁጣ በየአደባባዩ ሲገነፍል ሰንብቷል። ኢራን፣ ኢራቅ፣ ቱርክ፣ በፍልስጤም ግዛቶችና ሊባኖስ ውስጥ ህንድና ፓኪስታን ሳይቀሩ አሜሪካን የሚያወግዙ ሰልፎች ተካሂደዋል። የኢራን የረጅም ጊዜ ባላንጣ እስራኤል ግን በሱሌማኒ መወገድ ደስተኛ ነች። ወሳኝና ፈጣን የአሜሪካ እርምጃ ብለዋለች። የጦርነት ወሬ አብዝቶ ያንዣበበ ባለበት ጊዜ ኢራን በረድትልና ሁከት ይወገድ ይሆናል የሚል ተስፋም ጨርሶ አልጠፋም። ፕሬዚደንት ትራምፕም በዛሬ ንግግራቸው ከዛቻ ይልቅ ለኢራን ህዝብና መንግሥት ሲሉ መልእክት አስተላልፈዋል። ለኢራን ህዝብና መሪዎች አሉ ፕሬዝዳንት ትራምፕ እኛ የምንፈልገው እጅግ ታላቅ የሆነና የሚገባችሁ የወደፊት እጣፈንታ እንዲኖራችሁ ነው። በሀገር ውስጥ ብልጽግና እንዲኖራችሁ በዓለም አቀፍ ደረጃም ከሌሎች ሀገሮች ጋር በመጣጣም እንድትኖሩ ነው ፍላጎታችን። ዩናይትድ ስቴትስ ሰላምን ከሚፈልጉ ጋር ሁሉ አብራ ለመቆም ዝግጁ ነች ብለዋል ትራምፕ። የኢራን የውጭ ጉዳይ ሚኒስትርም ከዛሬው ድብደባ በኋላ ባስተላለፉት መልእክት ሀገራቸው ራሷን ከጥቃት ከመከላከል ያለፈ የጦርነት ፍላጎት እንደሌላት ተናግረዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ የመጽሔት ርዕስ እንሄዳለን። በምዕራብ ኦሮሚያ የተለያዩ ከተሞች የሞባይል ዳታ፣ ገመድ አልባ የኢንተርኔት አገልግሎት ወይም ዋይፋይ እና መደበኛ የስልክ አገልግሎት በከፊል መቋረጣቸውን ነዋሪዎችና የቀጣናው ኃላፊዎች ገልጸዋል። ኢትዮ ቴሌኮም በጉዳዩ ላይ መግለጫ እንደሚሰጥ አስታውቋል። ጽዮን ግርማ ዝርዝሩን ይዛለች።
በምዕራብ ኦሮሚያ የተለያዩ ከተሞች የስልክ ኢንተርኔት እና የገመድ አልባው ኢንተርኔት አገልግሎት እንዲሁም በምዕራብ ወለጋ ቄለም ወለጋ፣ ሆሮ ጉድሮ ወለጋ እና በምስራቅ ወለጋ ሙሉ በሙሉ እና በከፊል የስልክ አገልግሎት መቋረጡን ነዋሪዎች ለአሜሪካ ድምጽ ገልጸዋል።
ጊንጪ ከተማ ነው የምኖረው። ፍቃደኛ እናባላለን።
ጊንጪ ከተማ
ነቀምቴ ከተማ ነቀምቴ።
ኢንተርኔት አገልግሎት አለ?
የለም። አሁን
ከመቼ ጀምሮ ነው የተቋረጠው?
አሁን እኮ ነው የተቋረጠው።
የስልክ ነው የተቋረጠው?
ዳታ ፌስቡክ፣ ኢንተርኔት ምናምን የለም። አሁን
ባኝ የስልካችሁ ኢንተርኔት ዳታው የለውም? ኢንተርኔት አገልግሎት አይሰጥም?
አይሰጥም።
ዋይፋይስ
ምናምን ሁሉም የለም። አሁን
ምክንያቱን ጠይቃችኋል?
ምክንያቱም ያው እኔ አልጠየቅኩም። ለምን እንዳደረጉም ያው ማንም ትጠይቃለች። ኮማንድ ፖስት ስለሆነ አስቸጋሪ ነው ክሩንን መጠየቅ።
የሰላሙ ሁኔታ አልተረጋጋም ማለት ነው? ነቀምቴ ውስጥ
ህዝቡ ሰላም ነው? ያው እንግዲህ ያው ኮማንድ ፖስት ሲባል ያው በወታደር ስለሚተዳደር አስቸጋሪ ሁኔታ ነው ያለ ነው።
ስለዚህ በተለይ የኢንተርኔት አገልግሎቱ ለምንድን የተቋረጠው?
ሁኔታ ምንም አይታወቅም። ምስጢር እስካሁን እንደዚህ ነው ይሄ ነው የሚባል የለም። ወደ ደንቢ ዶሎ፣ ወደ ጊምቢ ምናምን ወድ ነው ምዕራብ ወለጋና ቄለም ወለጋ ደግሞ
ሌላው ስሙን መጥቀስ ያልፈለገ የአምቦ ከተማ ነዋሪ በበኩሉ
የኢንተርኔት ብሮድባንድ አገልግሎት ተቋርጦ ነበር። ማለትም የተቋረጠው ከአርብ ዕለት ረፋድ ጀምሮ እስከ ሰኞ ዕለት ማታ አካባቢ ነው የመጣው። ለተከታታይ ለሶስት ቀን የጠፋ ማለት ነው በአምቦ ከተማ እንዲሁም በሌሎች ክፍለ ከተሞች እና በኢንተርኔቱ መቋረጥ ደግሞ በኢንተርኔት ዙሪያ በኢንተርኔት ስራ ላይ ለሚተዳደሩ ሰዎች ደግሞ ከፍተኛ ተጽዕኖ ፈጥሮብን ነበር እና አሁን ላይ ያው የዕለት ስራችንም እሱ ነው እና እንደዛም ተቋርጦ ነበረ። ከሰኞ ዕለት ማታ አካባቢ ነው የመጣው። ሲቀጥል ደግሞ የኢንተርኔት የሞባይል ዳታም እንደዚሁ ተቋርጧል። ምክንያቱም ምንም ያወቅነው ነገር የለም እስካሁን እና ምላሹን የሚሰጠንም አካል የለም። ኢትዮ ቴሌኮምን ብንደውል አገልግሎቱ እየሰራ መሆኑን ነው እንጂ ባለሙያ ልኮልንም ምንም ሊያስተካክልልን አልቻለም እና አሁን በራሳቸው ሰዓት ነው የለቀቁልን እና እንደዛ አሁን አምቦ ከተማ ላይ ያለው ጉዳይ እና የኢንተርኔት የሞባይል ዳታም እየሰራ አይደለም እስካሁን ድረስ ማለት ነው።
በተመሳሳይ ስሙ እንዳይገለጽ የጠየቀ ነዋሪ ደግሞ
ከሐሙስ ጀምሮ እስካሁን ዳታ የለም፣ ኢንተርኔት የለም። ኦንሊ ነቀምቴ ብቻ ነው አሁን እስከ ነቀምቴ ያለው በሞባይል ማገናኘት ይችላል። አለበለዚያ ማንም ጋር ማገናኘት እንደማይቻል ነው። ቄለም ወለጋ፣ ምዕራብ ወለጋ እና ሁሉም ያሉት ወለጋ በሆሮ ጉዱሩ ወለጋም ጨምሮ ኢንተርኔትም ሞባይልም የለም። ለነጋዴዎች አሁን ለምሳሌ ለሱ ነው የሚጠቀሙ፣ ካፍቴሪያዎች የሚጠቀሙት በዋይፋ ነው። ንግድ ራቸው የሚካሄደው በቴክኖሎጂ ስለሆነ በዛ ነው የሚለዋወጡት። ያ ሁሉ ቆመ ማለት እኮ የሀገሪቱ ገቢ ቀነሴ ማለት ነው። መንግስት ራሱ በዚህ ላይ ማሰብ ይገባል። መንግስት ለመንግስት ራሱ ማየት ይገባል። ለህዝቡ ደግሞ ይህንን ኮኔክሽን መልቀቅ አለበት። ችግር ካለ ህዝቡ ማሳመን ነው እንጂ ኮኔክሽን ቆርጦ ምንም ማደረግ አይቻልም።
የኢትዮ ቴሌኮም የምዕራብ ክልል ስራ አስኪያጅ አቶ ሙላቱ ጉደታ በበኩላቸው
ማሊፍ አካባቢ እንዴ ነው አካሪጅኒቱ ንትቀነጀን ነው ወጪ ኦፕሬሽን ፓርቲ ዳ
ለምን እንደተቋረጠ አናውቅም። ከኛ ይልቅ የዋና መስሪያ ቤቱን ሰዎች ብትጠይቁ የተሻለ ይሆናል። እንደ ክልል ግን የስልክ አገልግሎትም ሆነ የኢንተርኔት አገልግሎት እንደሌለ እኛም አውቀናል። ነገር ግን እስካሁን የተሰጠን ምላሽ የለም።
የማዕከላዊ ምዕራብ ተወካዩ አቶ ተስፋዬ ለገሰ ደግሞ የሚያውቁት ነገር እንደሌለ ተናግረዋል።
ለምን እንደተቋረጠ እስካሁን የታወቀ ነገር የለም። ብልሽት የገጠመው መሳሪያም የለም። የጠየቅነው ሰው የለም፣ የምናውቀውም ነገር የለም።
የኢትዮቴሌኮም ዋና ስራ አስፈጻሚ ጽህፈት ቤት የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ጨረር አክሊሉ ስለመቆራረጡ ከአሜሪካ ድምጽ ተጠይቀው በጉዳዩ ላይ ቃለ ምልልስ መስጠት እንደማይችሉ በመግለጽ ነገር ግን ተቋሙ በቅርቡ ጋዜጣዊ መግለጫ እንደሚሰጥ ጠቁመዋል።
አመሰግናለሁ ሲሆን ለዘገባው። ተከታዩ ዘገባ ወደ ደሴ ይወስደናል። በከፍተኛ ትምህርት ተቋማት ውስጥ የሚታየው ግጭት ማብቃት አለበት እያሉ ነው የደሴ ነዋሪዎች። መስፍን አራጌ ዝርዝሩን ይዟል።
የመምህር አካል ወልድና የሼህ ሁሴን ጅብሪል አብሮነት በአካባቢው ለዘመናት ያሻገረውን ፖለቲካዊ መረጋጋት፣ እምነታዊ ትብብርና አንድነት በመዘከር ወሎ ከሃይማኖት በላይ ሰውነትን ከዘር በላይ ሰብአዊነትን ያስቀድማል የሚሉት ተሰብሳቢዎቹ በቅርቡ በወሎ ዩኒቨርሲቲ የተፈጸመውን ግድያ አውግዘዋል። ድርጊት ህዝቡንም የማይወክል ሲሉ ገልጸውታል።
77 ተፈጥሮ በነበረው ድርቅ በዛን ሰዓት እናት ከልጇ ቀምታ በምትበላበት ሰዓት እንኳን የኛ አካባቢ ማህበረሰብ ያለውን እያበላ ሙቶ ያገኘውን እንኳን መጀመሪያ የሚያየ ነበሩ። ምኑ ነው? አንገቱ ላይ ነበር ማተብ ካለው ክርስቲያን ነው። ጥሬውን አዋቶ ሳንቲሙን አዋቶ ክርስቲያን ከሆነ ፈታት አስፈትቶ ቤተ ክርስቲያን ነው የሚቀብር የነበር። ሙስሊም ከሆነ ደግሞ ሶላተል ጀናዛ ተሰግዶበት ደግሞ እንደዚሁ እስላም መቃብር ነበር ይቀበር የነበሩ። ዛሬ የመጣበትን እርግማንና መቅሰፍት ሳናቀው እኔም ከኦሮሞ ተወልጃለሁ፣ ከትግራይም ተዋልጃለሁ፣ ተጋብተናል። ያልተጋባ የለም። ደማችን አንድ ነው፣ ኢትዮጵያዊ ነን። አኩሪ ታሪክ አለ። ያንን አኩሪ ታሪካችንን ሊንድ የሚችል የግል ጥቅምና ፍላጎታቸውን ለማርካት ሲሉ ፖለቲከኞች የሚያደርጉት መሯሯጥ ወንድሙን ከወንድሙ እያባሉን እያጋደሉና ያለ ነው ይህ። ስለዚህ አሁን ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት ደሴን፣ ወሎን በጥቅሉ እንደ አማራን የሚወክል አይደለም። ይህንን ድጋፍ የሚሰጥ የታመመ ጥረት የሚያስፈልገው ሰው እንጂ እውነት ጤነኛ ነው ብዬ እኔ አልን።
በዩኒቨርሲቲዎች ውስጥ ለሚከሰቱ ግጭቶች መንስኤው የቀድሞ ጥቅማቸውን ያጡ ፖለቲከኞች ናቸው ሲሉ ተሰብሳቢዎቹ ይናገራሉ። ለዚህም ነው ሰላማዊ አካባቢዎችን ሰላም የመንሳት ተግባራት ከቅርብ ጊዜያት ወዲህ በስፋት እየተተገበረ የሚገኘው እንደ ተሰብሳቢዎች።
እውነት የዩኒቨርሲቲው የተማሪዎችና የመምህራን ችግር ነው ወይ ወይም ደግሞ የብሔርና ብሔረሰብ ተማሪዎች ችግር ነው ወይ ብለን በዚህ ጉዳይ ላይ ጊዜ መፍጀት የለብንም። ለምንድን ነው ይህንን የምለው? ዶክተር አብይ ሲመጡ የተቀበላቸውን ያክል አሁን ደግሞ በጥርጣሬ መልክ ህብረተሰቡ እያየበት ያለበት ሁኔታ ላይ ተደርሷል። ያ ምንድን ነው? ከብልጽግና አሁን ፓርቲ አፈንግጦ የሄዱ መሆናቸው ይታወቃል። የት የት እንደመሸጉ ይታወቃል። ምን እንደሆነ አላማቸው ግልጽ ነው። የራሳችን የነበሩ የድርጅቱም አካል የነበሩ አካላት ለዩኒቨርሲቲዎች መበጥበጥና ለከተሞች መበጥበጥ ለሰላማችን ትልቅ እንቅፋት መሆናቸውን መንግስት ሳያውቅ ቀርቶ ነው ወይ? ይሄን በደንብ አድርጎ ያውቃል። ለምንድን ነው እሺ ትግራይ ክልል ላይ ችግር የማይፈጠረው? እዛ ጋ ያለ የተለየ አካል ምንድን ነው? እዚህ ያለው ደግሞ አካል ምንድን ነው? ልዩነቱ ምንድን ነው? በከተማችንም ደረጃ አኩርፎ አፈንግጦ የቀሩ አመራሮች እንዳሉ ለከተማ አስተዳደሩም ግልጽ ነው፣ በደንብ አድርጎ ይታወቃል። ይሄንን እየሰሩ ያሉት እኮ ተማሪዎች ሳይሆኑ የከሰረ ፖለቲካቸውን መልሶ ለማምጣትና በፊት የነበረውን የ27 ዓመት ጉዞ ወደኋላ ተመልሶ ህዝቡ እንዲተራመስ ለማድረግ ሆን ተብሎ የተዘጋጀ ሁኔታ ስላለ እሱ ላይ ለምን የፌዴራል መንግስት ቁርጥ ያለ እርምጃ አይወስድም?
የኢትዮጵያ ህዝብ ብዙ ነገር ነው ተሸክሞ ያለፈው። ያ አልበቃ ብሎ አሁንም ደግሞ ትንሽ ሀፍረት የማይሰማቸው ሰዎች አሉ። እውነት በጣም የሚያሳዝን። የበደልከውን ህዝብ በአደባባይ ይቅርታ መጠየቅ ነው እንጂ እንደገና ደግሞ ጦርነት የምታዘምትበት መሆን የለበት።
ልዩ ኃይልና ፖሊስ ሚኒሻ የሚደበደብበትም ሁኔታ ላይ ተደርሷል። የህግ የበላይነት መላላት ለምንድን ነው መንግስት እንዴ? የህግ የበላይነት ሳይኖር ብልጽግና ፓርቲ ምንድን ነው? መደመር ምንድን ነው? ትርጉም የለውም።
በተለይ አንዳንድ መገናኛ ብዙሀንን ጨምሮ በማህበራዊ ድረገጾች አጥፊ መልእክት በሚያስተላልፉ አካላት ላይ ጣታቸውን የሰነዘሩት አስተያየት ሰጪዎች ሀሳብን በነጻነት መግለጽ የሌሎችን ነጻነት ከመጋፋት አልፎ ህልውናቸውን እስከ መፈታተን መድረስ አለበት ወይ ሲሉ ይጠይቃሉ።
መንግስት ያስተዳድራት የሚችን ከተማ ለምንድን ነው ዝም የሚባለው? በግለሰብ ደረጃ በግለሰብ ስለሆነ የሚመጣው ችግር የለውም። አሁን እኮ ለምንድን ነው እንደ በመንግስት ደረጃ እርምጃ መወሰድ የማይችለው? ድሮ እኮ ህወሓት ሲያስተዳድር እኮ ይህን አስበሃል ተብሎ እየተወሰዱ ሲታሰሩ እናውቃለን። ለምንድን ነው እነዚህን ሰዎች መቋጫ የማታደርጉላቸው? በሁሉም ነገር በሃይማኖትም በብሄ ዘረኝነትን ጥግ ረግጠው የሚሄዱት ይሄ ደግሞ እኛ ከተማ ላይ አይመጥናል። ከዳር መጥተው ሊያበጣብጡን ሲሉ ለምንድን ነው የማንነቀው? እኛ
በሰለጠነ ዘመን ያልሰለጠነ ተግባር እየፈጸሙ ባልሰለጠነ ዘመን ያልሰለጠነ ትውልድ የሰራውን ስህተት ማውገዝ ተገቢ አይደለም ያለም ወጣት ነበር።
ድሮ በፈረስ መልእክት እስከሚነገር ድረስ ሳትግባባ የሞትክበትን ዘመን ዛሬ በማይክሮሰከንድ ውስጥ መረጃ መድረስ እየቻለ እንዴት እየተግባባን እንሞታል? ሰው እንዴት ያንን ጥፋት ይደግማል?
ሰሞኑን በወሎ ዩኒቨርሲቲ በአንድ ተማሪ ላይ የተፈጸመ የሕፃኑ ግድያ በምንም መለኪያ ከሃይማኖትና ከብሔር ጋር የሚገናኝ አይደለም ይላሉ የዩኒቨርሲቲው የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዚደንት ዶክተር አማራ መተኩ።
ከተተረተሩት መካከል የአማራም የኦሮሞም ተማሪዎች አሉበት። ሃይማኖት ስብጥራቸውን ስናይ ክርስቲያንም ሙስሊምም አሉበት። ስለዚህ በሃይማኖት ልንፈርጀው አንችልም። የዚህ እምነት ተከታዮች ናቸው ዝላ ይፈጸሙት ማለት አንችልም። በብሔርም እንደዚሁ ያንዱ ብሔር አካላት ወይም ልጆች ተባብረው ዚኛው ብሔር ላይ ጥቃት ፈጸሙ ለማለት አያስደፍረንም ነው።
ለዘመናት የጠንካራ አብሮነት መገለጫ የሆኑ ህዝቦችና አካባቢዎች ከቅርብ ጊዜያት ወዲህ የግጭት ማዕከል የሆኑት ለምን ይሆን?
ይሄ አካባቢ በነገራችን ላይ የትልቅ እሴት ባለቤት ነው። አብረሰቡ አንድ ቤት ውስጥ አገኘዋለ። የተለያየ ሃይማኖት ተከታይ ሆኖ አንድ ቤት ውስጥ አማራና ኦሮሞ ተጋብቶ፣ ትግሬውና አማራው ተጋብቶ፣ ጉራጌውና አማራው ሁሉም ተሰባጥሮ ልታገኛቸው ትችላለን። ከ25-30% የሚሆነው ማህበረሰብ በዚህ ቅልቅል ውስጥ ነው የምታገኘው። እናም ለኢትዮጵያ ሊመጥን የሚችል እሴት ያለው ማህበረሰብ ነው። ይሄንን አፈረስክ ማለት ኢትዮጵያን ማፍረስ ቀላል። የሰው ህይወት ተከብሮ ነው የኖረበትና ምንድን ነው ተረጋግቶ የቆየበት ምክንያት የሚለው የሚከነክናቸው አካላት አሉ። ስለዚህ የዚህን እሴት ማራቆትና ማጥፋት ኢትዮጵያን ለማፍረስ ቀላሉ ዘዴ እንደሆነ አጥንተው ደርሰውበታል ብዬ አስባለሁ። ስለዚህ ይህን እሴት እንደነበረ ማስቀጠልና እንደነበረ መጠበቅ፣ ጸጋውን ማውረስ ለልጆች ዛሬ ተሰብስበው ከነበሩት የሃይማኖት አባቶች፣ የአገር ሽማግሌዎችና የእድር አካላት የሚጠበቅ ነው ብዬ አስባለሁ።
የሃይማኖት አባቶች፣ የአገር ሽማግሌዎች፣ ሴቶች፣ ወጣቶችና ታዋቂ ግለሰቦች በተሳተፉበት ስብሰባ አካባቢውንና ኢትዮጵያን ከጸረ ሰላም ተላላኪዎች ተግባር ለመታደግ የጋራ እጃችንን እናንሳ የሚል መልእክት ተላልፏል። በመጪዎቹ ቀናት በክርስትና እምነት ተከታዮች በደማቅ ስነ ስርዓት የሚከበሩት የገናና የጥምቀት በዓላት በሰላም እንዲያልፉም ሁሉም አካባቢውን በንቃት እንዲጠብቅ ተጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ32 ደቂቃ ሊሆን ነው አሁን አዲስ አበባ ላይ። ዝግጅቶቻችንን amharic.voanews.com ላይ በቀጥታ ማዳመጥ ትችላላችሁ። በዌብሳይታችን በፌስቡክም አት ቪኦኤ አምሃሪክ ብላችሁ በቀጥታ ማዳመጥ ትችላላችሁ። በአሃዱ ራዲዮ 94.3 ላይም እንዲሁ በቀጥታ እንገኛለን። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ሐሳቦቻችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ሆርን ኤምኦቢአይ ላይ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ ከአፕ ስቶርና ከፕሌይ ስቶር ብትጭኑ ዝግጅቶቻችንን እንዲሁ በቀጥታ ማግኘት ትችላላችሁ። በቀላሉና በጥራት መከታተል ትችላላችሁ። ሐሳቦቻችሁንም ማንሸራሸር ትችላላችሁ። ከዚህ መደበኛ ፕሮግራማችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል የሚተላለፍላችሁን ጋቢና ፕሮግራማችንንም እንድታደምጡ እንጋብዛለን። ከዚህ በተጨማሪም አስተያየቶቻችሁን መላክ ከፈለጋችሁ ወይም ሌሎች መልእክቶችን የስልክ መስመራችን ተዘዋዋሪ ነው፣ 2022059942 የውስጥ መስመር 14ን መጠቀም ትችላላችሁ። የኢሜይል አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ቶኒ ፓሎክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታዬ አብራኛለች። ትዝታ በላቸው ዋና አዘጋጅ ነች። እያስተናገድኳቸው ያለሁት ሶሎሞን አባተ ነኝ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ፕሮግራም ዲሞክራሲ በተግባር ነው። የሕግ የበላይነት ካልተረጋገጠ በሚቀጥለው ምርጫ ላይ ከባድ ፈተናዎች ሊያጋጥሙ ይችላሉ ሲል የመላ ኢትዮጵያ አንድነት ድርጅት አሳስቧል። መኢአድ ከባህር ዳር ከተማ ነዋሪዎች ጋር ተወያይቷል። አስቴር ምስጋናው።
የመላው ኢትዮጵያ አንድነት ድርጅት መኢአድ በ1997 ዓ.ም በተካሄደው ሀገራዊ ምርጫ በብዙ አካባቢዎች ከሌሎች ፓርቲዎች ጋር በመቀናጀት ያሸነፈም ነበር። ኋላ ላይ ያጋጠመው የመፈረካከስ አደጋ በነበረው ጥንካሬ እንዳይቀጥል አድርጎታል። ቀድሞ በብሔርተኝነት የተደራጀው ኋላ ላይ ደግሞ ሀገራዊ ፓርቲ ሆኖ የቀጠለው መኢአድ በቀጣዩ ሀገራዊ ምርጫ ላይ ለመወዳደር እየተዘጋጀ እንደሆነ በባህር ዳር ከተማ ከደጋፊዎቹ ጋር በነበረው ህዝባዊ ውይይት አስተዋውቋል። ከተወያዮቹም አንዳንድ ጥያቄዎች ቀርበው ነበር።
የኢትዮጵያን የፖለቲካ አሰላለፍ መኢአድ እንዴት ይገነዘበዋል የሚል ነው። በብሔር ከተደራጁም ይሁን አገራዊ ቅርስ ካላቸው የፖለቲካ ድርጅቶች ጋር በጋራ በመስራትና ህዝብ እንደ ህዝብ እንዲኖር አገሪቱም እንደ ሀገር እንድትቀጥል መኢአድ ምን ያህል ቁርጠኛ ነው የሚል ነው። ሁለተኛው ጥያቄ
ባለፉት በርካታ ዓመታት መኢአድ ሲንቀሳቀስባቸው በነበሩ ወረዳዎች እና ቀበሌዎች ጨምሮ በርካታ የሆኑ ነባር የመኢአድ አባላት እና ታጋዮች አሉ። እነሱም በማሰባሰብ በኩል እና ወደ ድርጅቱ በማቀፍ በኩል ምን ያህል ርቀት ተጉዛቸዋል የሚል ጥያቄ ይኖረኛል። ሌላው ባለፉት ዓመታት አቶ ማሙሸት ስር ቤት በነበራችሁበት ከዛም በፊት በነበረው ድርጅቱ በገጠመው በርካታ ፈተና ከስርዓቱም ከሌሎች ኃይሎች በመንገጫ ገጮ የተለያዩ ሰርጎ ገብ የሆኑ ሰዎች ከስርዓቱም ጥቅም አሳዳጆችም ገብተዋል ተብሎ ይታመን ነበር ድርጅቱ ላይ። እነሱም በማጥራት ምን ያህል ርቀት ሄዳችኋል የሚል ጥያቄ አለኝ።
የድርጅቱ ፕሬዝዳንት አቶ ማሙሸት አማረ በተለይ ከአሜሪካ ድምጽ ጋር በነበራቸው ቆይታ አሁን በሀገሪቱ ባለው ሁኔታ የምርጫ ቀስቀሳም ሆነ ፖሊሲ ማስተዋወቅ ለድርጅታቸው ፈታኝ እንደሆነ ተናግረዋል።
እንግዲህ ያው እንደምታውቁት ምርጫ ሰላም ነው። ሰላምን ይፈልጋል፣ ጸጥታን ይፈልጋል። ፓርቲዎች ከቦታ ቦታ ተዘዋውረው ፕሮግራማቸውን አላማቸውን ማሳወቅ አለባቸው። ከህዝቡ ጋር ተገናኝተው ያደረሽ ስብሰባ ውይይት ማድረግ አለባቸው። የሰላማዊ ሰልፍ ማድረግ አለባቸው። የቴሌቪዥን የሬዲዮ ክርክር ማድረግ አለባቸው። ይሄ ሁሉ ሲሆን እንግዲህ የሚጠይቀው ሰላምን ነው የሚጠይቀው። በእኛ ሀገር ተጨባጭ ሁኔታ አሁን ያ ነገር አለ ወይ ብለን ስንል ራሳችንን ካላሞኝን በስተቀር የለም። ስለዚህ ምርጫውን እናደርጋለን ብለው የሚያስቡ ካሉ ወይም ደግሞ ይደረጋል ብለው የሄዱበት ስለሆነ ምርጫ ቦርድና ኢህአዴግ እኛ ምርጫ ቢደረግ የዛሬው ባህር ዳር ላይ መጥተን የምናደርገው ውይይት አንዱ የዚያ ምዕራፍ ነው። እኛ እያልን ያለነው ክፍት ይሁን፣ ህዝቡ ስርዓት ይያዝ፣ የጸጥታ ተቋማቱ በአግባቡ ስራቸውን ይስሩ፣ ከወሬ በዘለለ መሬት ላይ የወረደ አሰራር ይዘርጋ፣ በነጻ እንወዳደር፣ ህዝቡ የሚፈልገውን ይምረጥ።
መኢአድ ቀድሞ ብዙ ደጋፊ ያለውና ሰፊ ተቀባይነት የነበረው ፓርቲ ነበር። ቀድሞ ከነበረው ተቀባይነት አንጻር አሁን ያለውን ቦታ እንዴት ይገልጹታል? ምን ያህል ተቀባይነት እናገኛለን ብላችሁ ታስባላችሁ?
መኢአድ ትልቅ ፓርቲ ነው። የመጀመሪያውን በኢትዮጵያ ውስጥ የመጀመሪያው ፓርቲ ነው። በቅንጅት ጊዜ 80% 90% የሚሆኑ ተሳትፎ ያደረገው ፓርቲ ነው። 263 ጽህፈት ቤት ነው በዚያን ጊዜ ይዞ ቅንጅትን የመሰረተው። ነገር ግን ያ የ97ቱ የህዝብ የስልጣን ባለቤትነት ወደ መረጋገጡ ከሄደ ጊዜ ጀምሮ ገዢው ፓርቲ ትልቅ ጥፋት ነው ያጠፋብን። በተለይ ሽብር በሚለው ክስ እኔን ጨምሮ 120 አመራሮች እስር ቤት ነበር ነው የነበር ነው። ከ2011 ደግሞ ስበን የተበተነውን የፈረሰውን ቤት እንደገና አሰባስበን አሁን ለዚህ እየተንቀሳቀሰን ያለ ነው። መዋቅሩ አለ፣ አባሉ አለ፣ ደጋፊው አለ። ያንን በየቦታው እየሄድን መድረስ ነው የሚጠበቅብን።
በወቅቱ የነበረው የገዢው ፓርቲ ተጽዕኖ እንደ አንድ ምክንያት እንውሰደው እና በአመራሮች መካከልም ደግሞ አለመግባባት እንደነበረ ብዙ ሰዎች ያነሳሉ እና ይሄ ችግር ሳልነበረም ወይ ለመዳከሙ?
እውነት ነው። እንግዲህ አሁን በራሳችን የተፈጠረ ችግር አይደለም። ዋናው 100% አንድም ፐርሰንት ሳልቀነስልሽ 100% ጥፋቱ የነበረው የዚያ መንግስት ጥፋት ነው። በፓርቲዎች ውስጥ ጣልቃ እየገባ ህዝብ ያለመረጣቸውን ሰዎች ህዝብ የመረጣቸውን ያስወጣና ለአንድ ግለሰብ አበባው ለሚባል ግለሰብ ምርጫ ብር የሰጠው 484 የጠቅላላ ጉባኤ አባላት መጣ። 483ቱ እኔ የነበርኩበትን አመራር ነበር የመረጠው። አንድ ግለሰብ አልተመረጠም። ያ ምርጫ ቦርድ ፕሮፌሰር መርጋ በቃነ የሚመሩት ምርጫ ቦርድ ለአቶ አበባው ሰጥተናል አሉ። ቃሉ ራሱ ምርጫ ቦርድን ለሚታዘዝንና ለሚገዛ ሰጥተናል ነው ያሉት። ከዚያ በኋላ እኛ ISS ተብለን እስር ቤት ነው የገባን። ለኢህአዴግ ታማኝ የነበሩ በጣም ታማኝ የቅርብ በዚያም አገልግሎታቸው ትልቅ ቦታ ተሰጥቷቸው የነበረ
በሌላ አነጋገር የደህንነት ሰው ናቸው።
አዎ በትክክል 29 የመኢአድ አመራሮች ላይ ማዕከላዊ ሆነን አሸባሪዎች ናቸው ብሎ ቃል የሰጠብን ሰው የ2007ቱን ምርጫ የ2002ቱን ምርጫ በትክክል ተመርጧል ብሎ ያሉትን 100% አሸነፍን ያለውንም ምስክርነት የሰጡ ሰዎች ናቸው። ከአንድነት ትግስቱ አወል ከኛ ጋር ደግሞ አቶ አበባው መሀሪ ማለት ነው።
በአሁኑ ሰዓት በኢትዮጵያ በማንነት ላይ የተደራጁ ፓርቲዎች የበዙበት ወቅት ነው። ከዚህ አንጻር ሊገጥማችሁ የሚችለውን ፈተና እንዴት ልትወጡ ታስባችኋል?
ደግመን ደጋግመን ከህዝቡ ጋር መገናኘት መቻል አለብን። ብሔርተኝነቱ የት ድረስ ሊሄድ ይችላል ብሎ ህዝቡ እንዲያውቅ እንዲረዳ ማስረዳት መቻል አለብን። አሁን ኢትዮጵያ እንዲሁ ጥርጥር ባለችበት ሁኔታ ለዘላለም አትቀጥልም። አንድ ቀን ወደ ሰላም፣ ወደ እኩልነት፣ ወደ ፍትህ፣ ወደ ህግ በህግ የመመራት ሂደት መምጣቱ አይቀርም። ስለዚህ ይሄንን የሚያቁ ሰዎችን እነዚያን ጽንፍ ላይ የወጡ ሰዎችን ረገብ እንዲሉ ሊመክሩ የሚችሉ ሰዎችን ማግኘት መቻል አለብን። እነሱን ካላገኘናቸው ልክ ነሽ መንገድም ሊዘጉብን ይችላሉ። እንኳን ሌላ ቀርቶ ይሄ ሳይታለም የተፈታ ነው ያለውም ሂደት የሚያሳይሽ ያንን ነው። ከዚያ በፊት ግን ይሄ ነገር መስከል መቻል አለበት። ጽንፈኝነቱ ለኢትዮጵያ መፍረስ እንጂ ጥቅም የለው። አሁን ባለው የጽንፍ የወጣ የዘረኝነት አካሄድ ኢትዮጵያን ወደፊት ያስኬዳታል? አሸናፊና ተሸናፊስ መለየት ይቻላል? አሁን በእርግጠኝነት የምነግርሽ አሁን ባለው ሂደት ኦሮሞ ኦሮሞን ነው የሚመርጠው፣ አማራም አማራን ነው የሚመርጠው፣ ጉራጌም ጉራጌን ነው የሚመርጠው፣ ሀዲያውም ሀዲያን ነው የሚመርጠው። ስለዚህ ለድምጽ ለማሸነፍ የሚያገኝ ድምጽ የሚችል ፓርቲ እዚያ ውስጥ ይገኛል ወይ ብለሽ ስታስቢ እኔ እጠራጠራለሁ። ይህ አሁን በመያድነት ለመንቀሳቀስ የሚገጥሙን ተግዳሮቶች ከባዶች ናቸው። ለምሳሌ ወደ አርሲ አካባቢ ሂጂ፣ በጣም ከባድ ነው። እንኳን አይደለም ባንዲራ ዘርግተሽ ልትሄጂ ቀርቶ ደረታችን ላይ የምናረጋት ባጅ እንኳን አዲስ አበባ እንኳን እየተነጠቀ ነው ያለው። ባሌም ቢሆን ይሄ ነው የሚገጥመው። ትግራይ ክልል ብትሄጂ ይሄን ሁሉ ይገጥምሻል። እና አሁን ለምሳሌ ሰሞኑን አሁን ሰውላ ላይ እየገጠመን ይሄ ነው፣ ጎፋ ላይ እየገጠመን፣ ወላይታ ላይ አሁን እየገጠመን ይሄ ነው።
አሁን ፓርቲው ተረጋግቶ ቆሟል ማለት እንችላለን?
አሁን አዎ ተረጋግቶ ቆሟል። አሁን በሁሉም አካባቢ መዋቅሮችን እየዘረጋ የነበሩበት ችግሮች ሁሉ ተፈተው አሁን ስራውን እየሰራ ነው ያለው። ለዚህም ዛሬ እንግዲህ አይተሻል አንቺ የነበረን ነው ይሄ ስክን ያለ ነው፣ ጥሩ ነው። ብዙ ሰዎች ሀሳባቸውን የገለጹበት ነው። እኛም በተቻለ መጠን የድርጅታችን አቋም የገለጽንበት ነው። በቀጣይነት ደግሞ ይህን ስንሰራ በትክክል ፓርቲያችን መዋቅሩን ጠብቆ ለምርጫም የሚያበቃውን ይሁን ከሌሎች ጋር አብሮም ለመስራት ይሁን በሰላምና በሕግ ላይ ለመነጋገር የሚሆን እንደ ሀገር ከሌሎች ጋር በሀገር ጉዳይ ላይ ከሚያስቡ ጋር ውይይት ለመክፈት የሚሆን የሚያስችለው ቁመና ላይ አለ። ፕሮግራሙ አለው፣ መተሪያ ደንቡ አለው። በዚያ መሰረት እየተመራ ያለ ፓርቲ ነው።
አቶ ማሙሸ ተማረ የመኢአድ ፕሬዚዳንት፣ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ቪኦኤ
በመድረኩ ላይ ለተነሱ ጥያቄዎችም ምላሽ ተሰጥቶበታል።
አመሰግናለሁ አስቴር ለዘገባው። ከዚሁ ዲሞክራሲ በተግባር ቅንብራችን ሳንወጣ ደግሞ ወደ አዲስ አበባ እንመለስ። ኢትዮጵያን ከዘመናዊ ዲሞክራሲያዊ ሀገር አድርጎ ለማቆም ሲካሄድ በኖረው ትግል መጪውን ምርጫ ትክክለኛ የፖለቲካ አቅጣጫ ለመያዝ ሕዝቡና የፖለቲካ ኃይሎች በብርታትና በጥንቃቄ መስራት አለባቸው ይላሉ የኦሮሞ ፌዴራላዊ ኮንግረስ ፕሬዚደንት መለስካቸው አምሃ።
ባለፉት አያሌ ዓመታት በተለያየ ደረጃና መንገድ በኢትዮጵያ ውስጥ ሶስት መሠረታዊ ለውጦች ለማምጣት ጥረት ቢደረግም እንዳልተሳካ የኦሮሞ ፌዴራላዊ ኮንግሬስ ሊቀመንበር ፕሮፌሰር መረራ ጉዲና በተለይ ለቪኦኤ በሰጡት ቃለ ምልልስ ተናገሩ። በእነዚህ ዓመታት በአገሪቱ ውስጥ ዴሞክራሲያዊ ሥርዓትን ለመዘርጋት፣ ድህነትን ለማጥፋትና አስተማማኝ ሰላምን ለመመስረት የተደረጉ ጥረቶች በአመርቂ ሁኔታ ፍሬ አላፈሩም ይላሉ ሊቀመንበሩ። አሁን የተጀመረው ለውጥም በመሠረቱ እነዚህን ግቦች ለመምታት ቢሆንም ተቃራኒ ድርጊቶች እየተከሰቱና ይህም አገሪቱን መስቀለኛ መንገድ ላይ እንዳደረሳት ፕሮፌሰር መረራ ያስረዳሉ። እሳቸው የሚመሩት ድርጅት ኦፌኮ እነዚህን አገራዊ ግቦች እውን ለማድረግ እስከ ዛሬ ያደረገውን አስተዋጽኦ በመዘርዘር መጪው አገር አቀፍ ምርጫ ይህን ለዘመናት የተጓዘ የለውጥ ፍለጋ ሂደት ፖለቲካ አቅጣጫ ለማስያዝ ወሳኝ ሊሆን እንደሚችል ጠቁመዋል።
የሚመጣው ምርጫ ወሳኝ ለሁላችንም፣ ለኢትዮጵያ ሕዝብም፣ ለሁሉም የፖለቲካ ኃይሎች በጣም ወሳኝ የሆነ ነገር ነው። በዚህ ወሳኝ ደረጃ የደረሰ የኦሮሞ ሕዝብ የመብት ትግል ውስጥ የራሳችን ድርሻ፣ ይህ የራሳችን ሚና ለመጫወት መድረሳችን ጥሩ ነው። በእኛ ደረጃ ነጻና ፍትሐዊ እንዲሆን ገዢ ፓርቲ ለሆነው ሌሎቹም የኢትዮጵያ ኃይሎች በግልጽ ቋንቋ እያስተላለፍን ያለ ነው እና ደግሞ የራሳችን አስተዋጽኦም እያደረግን ያለ ነው። ይህን ወሳኝ ደረጃ የደረሰ የህዝብ ትግል ለውጥን አርግዞ በለውጥ ውስጥ በተፈጠረ ሁኔታ ሁላችንም የቤት ስራችን ከሰራን ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር ሆነን ይሄ ነገር በሚመጣ ምርጫ አንድ እርምጃ ወደፊት፣ ለምሳሌ ሰላምና መረጋጋት ጊዜ ሊፈጅ ይችላል፣ ከድህነት መውጣት አንድ ትውልድ ሊፈጅ ይችላል። ግን የኢትዮጵያ ፖለቲካ አቅጣጫ ወሳኝ በሆነ መንገድ አቅጣጫ ለማስያዝ በሚቻልበት ደረጃ ላይ ደርሰናል። ለዛ ደግሞ እኛ አስተዋጽኦ ለማድረግ ደረጃ ላይ ደርሰናል የሚለውን መልእክት ለማስተላለፍ
ፕሮፌሰር መረራ ጉዲና ይህን የፖለቲካ አቅጣጫ በጠንካራ መሰረት ላይ ለማኖር የልዩነት ፖለቲካን ማለዘብ እንደሚያስፈልግም አሳስበዋል። ሰሞኑን በጠቅላይ ሚኒስትር አብይ አህመድ አሳሳቢነት በአማራና በኦሮሞ የፖለቲካ ኃይሎች እንዲሁም ምሁራን መካከል እየተካሄዱ የሚገኙ ውይይቶች ተጠናክረው መቀጠል እንዳለባቸውም አመልክተዋል።
የፌስቡክ የትግል አርበኞች አሁን በስቷል። በጥንቃቄ ሀገራችን ነው ካሉ እውነትም እንደምሉት የሀገር ፍቅር አለን የተለየ ሀገር ፍቅር አለን የሚሉ ከሆነ የፖለቲካ ኃይሎች እንዲደራደሩ፣ እንዲመካከሩ፣ እንዲወያዩ ጣጣዎችን እያለፍን ወደፊት የነገቱ ኢትዮጵያ ለመፍጠር አዲስ ማህበራዊ ፍትህ፣ አዲስ ማህበራዊ ስምምነት፣ አዲስ ማህበራዊ ውል ለመድረስ ካልሰራን በስተቀር ምሁሩም እዛ ፌስቡክ ላይ እና እዚህ በተገኘው ሚዲያ ጥይት ከሚያቀብል ከሆነ ምንድን ነው በኢትዮጵያ ባለ የሚባለው? የእብድ ገላጋይ ድንጋይ ያቀብላል። የእብድ ገላጋይ ስራ ኢትዮጵያ ፖለቲካ ውስጥ እየበዛ ሄዷል። ስጋት አለ፣ ይጎዳል፣ ማንንም አይጠቅም። እውነትም ሀገር ፍቅር ካላችሁ በኢትዮጵያ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ወደ ብሔራዊ እርቅ፣ ወደ ሀቀኛ ድርድር፣ ወደ ሀቀኛ ስምምነት እንዲሄዱ መምከርና መግፋት ነው የሚሻለው። አሁን ለምሳሌ እኛ የኦሮሞ ድርጅቶች ህዝቡ እየገፋቸው ሁለት ሶስት ሆናችሁ አትምጡ
ከእነሱልኝ አይቀሩ። እንደውም ባለፈው ጊዜ የገዢውን ፓርቲ አንድ አባል በአሁኑ ጊዜ እኮ ያው ብልጽግና ተብሏል፣ ኦሮሞ ዴሞክራቲክ ፓርቲን ጨምሮ የኦሮሞ ፓርቲዎች ወይም ድርጅቶች፣ ፖለቲካ ድርጅቶች አንድ ላይ ተሰብስባችሁ አንድ ጥላ ፈጥራችሁ ነበር፣ ምን ደረሰ እሱ? በቅርብ ጊዜም እንደዚሁ ሌላ ስብሰባ ተደርጎ እንደነበር ሰምተናል። እሱንም እስቲ ቢያብራሩ።
በብዙ መንገዶች ድርድሮች፣ ንግግሮች አሉ፣ ሙከራዎች አሉ። ሙከራዎቹ ግን ብዙ ጊዜ የሚበላሹት ቅድም ባልኩ ነው፣ የኢትዮጵያ ልዩ ፍቅር አለን የሚሉ ኃይሎች ወደ ግራና ወደ ቀኝ ሲስቡ ሁሉም እየፈራ መሰረታዊ በሆነ መንገድ ወደ ሀቀኛ ድርድር ለመግባት በፍጥነት ውሳኔዎች ወስኖ ወደ ስራ ለመግባት መጓተታል። ኦሮሞ ድርጅቶች ብቻ አይደለም ለመግባባት እየሞክሩ ያለው፣ ገዢው ፓርቲ ውስጥ የነበረው ኦሮሞ ድርጅት ብቻም ሳይሆን በተለይም ዩኒቨርሲቲዎች አካባቢ የተፈጠረው ችግር እጅግ በጣም አሳሳቢ መሆኑን ጠቅላይ ሚኒስትሩ ጭምር እንትን ብሎ የአማራ ምሁራን፣ የአማራ ፖለቲካ ኃይሎችና የኦሮሞ ምሁራንና የፖለቲካ ድርጅቶች አንድ የሆነ ነገር ላይ እንዲደርሱ መጀመሪያ ጠቅላይ ሚኒስትር ቢሮ፣ ከዛ በኋላ ጋዜጣዊ መግለጫ፣ ከዛ በኋላ ሁለት ቀን የፈጀ ስብሰባ ሀያት ሆቴል፣ በዚህ ሳምንት ደግሞ አራተኛ ዙር ስብሰባ ለማድረግ እየሞከርን ነው። በሁሉም ደረጃ ነገሮች እየተካሄዱ ነው። የእኔ ስጋት ግን በየፌስቡኩ በየሚዲያው አዳዲስ አርበኞች ስለተፈጠሩ እነሱ በሚወረውሩት ድንጋይ፣ በተለይ የቃላት ድንጋይ ያሉት የፖለቲካ ኃይሎች ወደ ስምምነትና ወደ መግባባት ሳይሆን በፍርሃት የታጀበ ድርድርና ውይይት ውስጥ ይገባሉ። ገባ? ችግሩ እዛ ላይ በፍርሃት የታጀበ የታጠረ ኮንግረሱ ለምሳሌ ከአብን ጋር ቢስማማ፣ አብን ለምሳሌ ከኦነግ ጋር ቢስማማ፣ ችግሮቹ ከአሜሪካ የሚሆን ከኢትዮጵያ ከየቅጣጫው የሚወረወሩ ድንጋዮች ያንን እየፈራ ሰው ቁጭ ብሎ የሀገሪቱ ጠቅላይ ሚኒስትርም ጨምሮ ችግሮችን ለመፍ መሰረታዊ የሆነ መንገድ ለመለወጥ በምንችልበት ደረጃ እየተንቀሳቀስን አይደለም። የታሪክ ችግሮች አሉን። የስ አሁን ያሉት የፖለቲካ እንትኖች ልዩነቶች አሉን፣ በእርግጥ አሉን። ግን ሁላችንም በተሻለ ሁኔታ ተባብረን አዲስ ሀገር፣ አዲስ የፖለቲካ ስርዓት፣ አዲስ የእኩልነት መንገድ ያንን ለማስተናገድ የምትችል ሀገርና የፖለቲካ ስርዓት ለመፍጠር ካልሰራን በስተቀር 50 ዓመታት ስንኳትን ቆይተናል፣ ስንታሰር ስንፈታ ቆይተናል። ከዚህ በላይ ውድ ዋጋ ሀገሪቷ እናስከፍላለን፣ ህዝቦቿ እናስከፍላለን፣ ለራሳችን ነገ ስንከፍል ይኖራል። አሁንም ውድ ዋጋ እንከፍላለን። ማንም አትራፊ የማይሆንበት የኢትዮጵያ ፖለቲካ በዚህ ግርግር ሊፈጠር ይችላል።
ስለዚህ በአሁኑ ጊዜ ባጭሩ ያለው አንዱ ትልቁ ችግር በፓርቲዎች መካከል ያለውን እውነተኛ ግንኙነት ወይም እውነተኛ ክርክር፣ እውነተኛ ውይይት እንዳይካሄድ የሚያደርገው ፓርቲዎች ደጋፊዎቻችን ናቸው የሚሏቸውን ስለሚፈሩ ብቻ ነው ማለት ነው።
ብቻ አይደለም፣ ብቻ አታድርገው፣ ግን የፍራቻ ፖለቲካ ተፈጥሯል።
አሁን አገሪቱ ካለችበት ነባራዊ ሁኔታ አኳያ ምርጫውን ማካሄድ ይቻላል? ከዚህ የተሻለ ሁኔታስ መፍጠር ይቻላል? ማን ነው ይህን የተሻለ ሁኔታ የሚያመጣው? እነዚህና ሌሎችም ጥያቄዎች ተነስተዋል። በሁለተኛውና መጨረሻው ክፍል እናቀርባለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተከበራችሁ አድማጮች፣ የዴሞክራሲ በተግባር ዘመቻዎች ዝግጅቶችን ነበር ያደመጣችሁት። ተከታዩ ሴቶችና ቤተሰብ ነው። ወጣቶችን ማብቃት የዛሬ የሴቶችና ቤተሰብ ክፍለ ጊዜ ርዕስ ነው። ወጣት ቢታንያ ሉሉ የወጣቶች ኅብረት ለአመራርና ለልማት ድርጅትን ትመራለች። በሥነ ጾታና ወጣቶችን ወደ አመራር ለማውጣትም ትጥራለች። ኤደን ገርመው አነጋግራታለች።
ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች ቢታንያ ሉሉ። የመጀመሪያ ዲግሪዋን በኤሌክትሪካልና በኮምፒውተር ምህንድስና፣ ሁለተኛ ዲግሪዋን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። የሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግስታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቢታንያ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ህዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ የአእምሮ ክህሎቶችን ማዳበር እንዳለባቸው በማሰብ የወጣቶች ኅብረት ለአመራርና ለልማት ወይም ያልዳ የተሰኘ የዩኒቨርሲቲ ክበብ መሰረተች።
አዲስ ዩኒቨርሲቲ በጣም ቻሌንጅ ዩኒቨርሲቲ ነው። ያው ትምህርቱን በራሱ ይከብዳል እና ወጣቶች በጣም የሚጠፉበት ቦታ በሴች እንደምንም እዛ ከሚያዙ ከትምህርታቸው ጎን ለጎን እና ባሻገር መሪ ሆነው የሚወጡበትን ፕላትፎርም በኢትዮጵያ እናመጣውን ብለን የመጀመሪያውን ሳቢ ያስፈል ነው ማለት ነው። እና ያልዳ የሚባል ኢኒሽቲቭ ሃርቫርድ ዩኒቨርሲቲ ነበር የተቋቋመ መጀመሪያ 2004 ላይ እና የኢትዮጵያን ቅርንጫፍ በአዲስ አበባ ዩኒቨርሲቲ ተማሪ ያለሁኝ አቋቋምኩኝ። መጀመሪያ ምን ችግሮች አሉ፣ ምን መቅረፍ አለብን፣ ከትምህርት ባሻገር ዩኒቨርሲቲ ሰው መሪ ሆኖ የሚወጣበት ቦታ እንዲሆን ስላመንበት ምን ፕሮግራሞች ብናዘጋጅ ነው ይህንን ማሳካት ምንችለው በሚል አባል ሆነ የገቡትን የተለያዩ የመሪነት ትሬኒንግ፣ ፐብሊክ ስፒኪንግ ትሬኒንግ ከኛ የሚጠበቀው ምንድን ነው የሚለው ብሬንስቶርሚንግ የሚደረግበት ፕላትፎርም ለማስጣት ተችሏል። እና ይሄ ደግሞ ምን ያስደረጋል የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከኛ ብዙ እንደሚጠበቅ እና አገራችን አልፈን አህጉራችን አፍሪካን እንዴት መለወጥ እንደምንችል የሚያደርግ ፕላትፎርም ነበረ እና በሱ ምክንያት ኦልሞስት ሁሉም ማለት ይችላለሁ አባል ሆኖ ያለፈ ሁሉ አሁን በሚሰሩበት ስራ ላይ እንዳለ ልቀው ነው የሚገኙት እና በሱ ነው በደንብ የጀመርኩት ወጣቶችን የማብቃትና የማነቃቃት ኢኒሽቲቭን በደንብ የተወጣሁት እሱ ላይ ነው።
የአፍሪካ ህብረት አባል ሀገራት የአህጉሪቱን የልማት አጀንዳ 2063 ሲያዘጋጁም የአልደ አባላት ወጣቶች ሊሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረጻ ላይ ተሳትፈዋል።
በ2013 አፍሪካ ህብረት የተቋቋመበት 50ኛ ዓመቱን ሲያከብር ዩኒቨርሲቲ ክለብን ብንሆን ከአፍሪካ ህብረት ጋር ፓርትነር በማድረግ አጀንዳ 2063 ይባል እና እሱ ሲወጣ ወጣቶች በደንብ አልተካተቱም የሚል ክፍተት ስላየን ከ38 አፍሪካ ሀገራት 300 ወጣቶችን አሰባስበን ፖሊሲውን ልዩ እንዲያደርጉት ያደረግንበት ሁኔታ ነበረ። የዓለም አቀፍ የወጣቶች ማህበር ስለሆነ ያው ኢንተርናሽናል ኤክስፖዘር ለማግኘት ብዙ አልከበደንም።
ቢታንያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች።
የኢትዮጵያ ወጣቶች ከአፍሪካ ወጣቶች ጋር የሚያመሳስላቸው ተመሳሳይ ችግሮችን ፊት ማድረጋቸው ነው። ስራ አጥነት የአህጉራዊ ችግር ነው። የወጣቶችን ውሳኔ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣትና የተለያዩ አፍሪካ ሀገራት ወጣቶች ይለያል። ስለ ሀገራችንና ስለ ራሳችን ውጪ ቁንጽል እውቀት ነው ያለን ከዛ ውጭ ያለውን እና ምንድን ነው የተካሄደ ያለው? ምን አይነት ችግሮች ነው ሀገሪታችን ፌስ እያደረገች ያለችው? ምን ያህል ተመሳሳይ ነው ከሌሎች ጋር? ሌሎቹ እንዴት አፕሮች አደረጉት የሚለውን ራሱ አምጥቶ ዲስከስ ማድረግ ከፍተኛ ለውጥ ያመጣል ብዬ አስባለሁ። ከዛ ደግሞ ዩኒቨርሲቲዎቻችን የተለያዩ ዩኒቨርሲቲዎች ጋር ኤክስቼንጅ ፕሮግራሞች ቢፈጠሩ፣ እንደዚህ ዲስካሽን እና ብሬንስቶርሚንግ ፕላትፎርሞች ቢፈጠሩ፣ ሌላ ሀገር ምን እየተካሄደ ነው የሚለውን ማወቅ ቢቻል፣ ምን አይነት ኦፖርቹኒቲዎች አሉ እንዲያውቁ ወጣቶች የተለያዩ ኢንፎርሜሽኖች አቬይለብል ቢደረግላቸው ብዬ አስባለሁ። እና በተለያዩ የወጣቶች ማዕከሎች አሉ አይደለ? በቀበሌ ደረጃ፣ በክልል ደረጃ እነሱ ላይ ራሱ እንደዚህ አይነት ነገሮች ኢንትሮዲስ ቢደረጉ ወጣቶችን ቢያንስ አስተሳሰባችንን እየቀየረ እንሄዳለን። ራሳችንም ደግሞ ብቁ ሆነ እንድንገኝ ከተለያዩ አፍሪካ ሀገራት ላይ ተወዳድረን ማሸነፍ እንደምንችል እንድናውቅና እነሱ ሄድበት ደግሞ እኛ ደግሞ ሀገራችን እንዴት እንሄዳለን የሚለውን አስተሳሰቡ ወሬው ራሱ ንግግሩ ቢጀመር አይቲንክ እሱ የመጀመሪያው ከወጣቱን በፊት ከልጆች ጀምሮ መሰራት አለበት ብዬ ነው የማስበው። ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ክህሎቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። እምቅ ኃይላቸውን ተጠቅመው
ሀገራቸውንም ሀገራቸውንም መቀየር ይችላሉ።
የኢትዮጵያ ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር ተወዳዳሪ ሆኖ እንዲወጡ ራሳቸውን በበጎ ፈቃድ አገልግሎትና ከመደበኛ ትምህርት ውጪ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች። ቢታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች። በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አመሰግናለሁ ኤደን። ወደ ተከታዩ ዝግጅታችን እንለፍ። በዓለም ዙሪያ ያሉ ኦርቶዶክስና የኢትዮጵያ ክርስቲያኖች ገናን ትናንት አክብረዋል። ወትሮ እኮ ገና ዛሬ መሆን አልነበረበትም እንዴ? ንጉሴ አክሊሉ ትናንት የጀመረውን ወግ አሁን ይቋጫል።
የጌታችን የኢየሱስ ክርስቶስ የልደት በዓል በሦስቱ ዘመናት ማለትም በማቴዎስ በማርቆስና በሉቃስ ታኅሳስ 29 ቀን ሲከበር በያዝነው በዘመነ ዮሐንስ ግን ወደ ኋላ ተመልሶ በ28 ይከበራል። ለምን? ጳጉሜ 6 ስለነበረች። የለም ልደት ታኅሳስ 29 እንጂ ታኅሳስ 28 መከበር የለበትም የሚሉ አሉ። የራሳቸው የሆነ በቂ ምክንያት አላቸው። ለመሆኑ የልደትን የገናን በዓል ወደ ኋላ ተመልሶ በ28 ማክበር ያስፈለገው ለምንድን ነው? ባለሙያ ጠይቀናል። መጋቤ ሐዲስ ክነፈ ርግብ ወልደ ገብርኤል ናቸው። የቅኔና የሐዲስ መምህርም ናቸው። መጋቤ ሐዲስ ክነፈ ርግብ ወልደ ገብርኤል፣
ልደት በ28 የሚውልበት ምክንያቱ እርግጥ ምን ጊዜም ቢሆን በማቴዎስ በማርቆስ በሉቃስ 29 ነው የሚውለው። በዮሐንስ ሲሆን ግን 28 ይውላል። 28 የሚውልበት ምክንያቱ ደግሞ አባቶች በመንፈስ ቅዱስ ተረድተው ከእግዚአብሔር ያገኙትን ቃል በቀመራቸው ቸው ቆጥረው ዕለተ ጽንሱና ዕለተ ልደቱ እንዳይተላለፍባቸው ያደረጉት ነው። ይህንንም ደግሞ ለመረዳትና ለማወቅ እኛ ጳጉሜ 5ን ማየት ይቻላል። ጳጉሜ 5 6 በመቶንበት ሰዓት ነው 28 የሚሆነው። 28 የሚሆንበት ምክንያት ደግሞ ምን ጊዜም ቢሆን ጳጉሜ 5 ዕለተ ምሪያ ትባላለች። ዕለተ ምሪያ ማለት ደግሞ የድህነት ቀን፣ የፈውስ ቀን፣ የጽንስ ቀን፣ የልደት ቀን፣ የስቅለት ቀን፣ የትንሣኤ ቀን፣ የምጻት ቀን ማለት ነው። ይቺ ቀን በመጀመሪያም ኢየሱስ ክርስቶስ የተጸነሰበት ዕለት ምንድን ነው ቢባል ዓለም የተፈጠረበት ቀን ነው። ዓለም የተፈጠረ በዘመነ ዮሐንስ በዕለተ እሁድ ነው። ኢየሱስ ክርስቶስም የተጸነሰ በዕለተ እሁድ ነው።
መጋቢት 29ን ሲያነሱ ነው መጋቤ ሐዲስ ክነፈ ርግብ።
ስለዚህ ዓለም የተፈጠረ ዕለተ ምሪያ ዓለም የተፈጠረባት ቀን ስለሆነች፣ ዕለተ ምሪያ ኢየሱስ ክርስቶስ የተጸነሰባት ቀን ስለሆነች በዚህ ምክንያት 28 ይውላል ማለት ነው። መነሻችን መጽሐፍ ቅዱስ ነው። ከመዝ ይቤ እግዚአብሔር በዕለት ሪት ሰማይኩከ ወበዕለተ መድኃኒት ረዳኢኩከ። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን እረዳሃለሁ። መድኃኒት ቀን የተባለች ዕለተ ምሪያ ናት። ዕለተ ምሪያ የተባለች ደግሞ ጳጉሜ 5 ናት። ጳጉሜ 5 ለምሳሌ ባለፈው በዘመነ ሉቃስ 5 ቀን የዋለችው መቼ ነበረ? ማክሰኞ ነበረ የዋለችው። አሁንም ጳጉሜ 5 በዋለችበት ዕለት 28 ይውላል። 28 ልደቱ ማለት ነው። 28 ነው የሚውለው። ልደቱና ጽንሱ እንዳይፈለስባቸው ነው ሊቃውንቱ ይህን ያደረጉት። እርግጥ ነው አባቶች በተለያየ መልኩ 29 መዋል አለበት የሚሉት በዲድስቅልያ ይናገራል 29 እንደሚውል፣ በፍትሐ ነገሥትም በአንቀጽ 19 ላይ በ29 እንዲውል ይናገራል። በሃይማኖተ አበውም እንደዚሁ ይናገራል። ነገር ግን በኢትዮጵያውያን አቆጣጠር ግን እነሆ በ28 ዕለተ ጽንሱን ዕለተ ልደቱን ዕለተ ምሪያን ለማገናኘት ይህንን አድርገዋል። ለዚሁም ምሳሌ ደግሞ ምንድን ነው ይባል፣ እነሆ ትንሣኤ ደብረ ዘይት ጳራቅሊጦስ ከእሁድ እንዳይወጣ አድርገዋል። ይህም ደግሞ ዕለተ ጽምሱና ዕለተ ልደቱ በአንድ ቀን እንዲገናኝ ይህንን አድርገዋል።
አመሰግናለሁ። መጋቤ ሐዲስ አባ ክነፈ ርግብ ወልደ ገብርኤል ልደት በ29 ነው መከበር ያለበት የሚሉትን ሐሳብ ደግሞ ነገ በቀኑ በ29 ብንጨዋወተው ለዛሬ በዚሁ ይብቃኝ።
አመሰግናለሁ ንጉሴ። መልእክት አለን። ለጥያቄው መልስ ነው መልእክታችን። በአብያተ ክርስቲያንና በመስጂዶች መቃጠል፣ ንብረት የማውደም አድራጎቶች ላይ ከሁለት የሃይማኖት መሪዎች ጋር ለመነጋገር ለከነገ በስቲያ አርብ ጥር 1 2012 ዓ ም ዋሽንግተን ላይ ረፋድ ሲሆን ቀጠሮ ይዘናል። ጥያቄዎቻችሁን በመደበኛዎቹ መስመሮች ላኩልን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Thank you.